ቅዱስ አባታችን ፍራንቸስኮ ከመስከረም 20 እስከ መስከረም 21 2009 በጆርጂያ ለሁለት ቀን ያህል ጉብኝት ማድረጋቸውን መዘገባችን የሚታወቅ ሲሆን የጆርጂያን ጉብኝታቸውን በተሳካ መልኩ ካጠናቀቁ በኋላ የካውካሰስ ሀገራት አባል የሆነችውን አዘርባጃንን ለመጎብኘት በትላንትና ሁለት ማለትም በመስከረም 22 2009 አዘርባጃን መድረሳቸውም ታውቋል። ቅዱስነታቸው በመስከረም 22 2009 በጆርጂያ ከሚገኘው ቴቢሊሲ ዓለም አቀፍ የአውሮፕላን ጣቢያ በአገሩ የሰዓት አቆጣጠር ልክ ከጠዋቱ 8 ሰዓት ደማቅ አሸኛኘት ተደርጎላቸው የአዘርባጃን ጉብኝታቸውን ለመጀመር ወደዚያው ያቀኑ ሲሆን የአንድ ሰዓት ተኩል በረራን ካደረጉ በኋላ ልክ በአገሩ የሰዓት አቆጣጠር ከጠዋቱ 3 ሰዓት ከ30 በአዘርባጃን በሚገኘው በኩዋይዳር ኤልየቭ ዓለም አቀፍ የአውሮፕላን ማረፊያ በደረሱበት ወቅት የአዘርባጃን የመጀመሪያው ምክትል ጠቅላይ ሚኒስቴር በሆኑት ያዕቆብ ኤዩቦቪና በሌሎች ባለሥልጣናት አቀባበል ተደርጎላቸዋል። ቅዱስነታቸው ከተደረገላቸው አቀባበል በኋላ በቀጥታ ያመሩት በሀገሪቷ ወደሚገኘው የሳሊዣን ማኅበር ማዕከል ውስጥ በሚገኘው ያለ አዳም ኃጢአት የተጸነሰች ወደ ተሰኘው ቤተ ክርስቲያን በማምራት በአገሩ የሰዓት አቆጣጠር ከ10 ሰዓት ከ30 ላይ መሥዋዕተ ቅዳሴን ማሳረግ የጀመሩ ሲሆን በዕለቱም ባሰሙት ስብከታቸው በአዘርባጃን የሚገኙ ጥቂት የካቶሊክ ማኅበረሰብ አባላት በታላቅ ስደት ውስጥ በነበሩበት ወቅት ያደረጉትን አስደሳች የሕይወት ምስክርነት ያስገኘውን ድንቅ ነገር በዕለቱ መግለጻቸውም ታውቋል። የተከበራችሁ አድማጮቻችን፣ ቅዱስ አባታችን ፍራንቸስኮ ያስተላለፉትን ስብከት ጠቅላላ ይዘት እንደሚከተለው እናቀርበዋለን። የተወደዳችሁ ወንድሞቼና እህቶቼ፣ የዛሬው የእግዚአብሔር ቃል በክርስቲያን ሕይወት ሊኖር ስለሚገባው ሁለት አስፈላጊ ገጽታዎች ስለሆኑ እምነትና አገልግሎት ያስረዳናል። ከእምነት ጋር በተያያዘ መልኩ ሁለት የተወሰኑ ጥያቄዎች ለጌታ ቀርበውለታል። የመጀመሪያው ጥያቄ የቀረበው በነቢዩ ሕንባቆም አማካይነት ሲሆን ይህም እግዚአብሔር በሰዎች ላይ በሚደርሰው ጥቃት፣ ጥልና ክርክር አዝኖ ፍትሕንና ሰላምን ዳግም ይቋቋሙ ዘንድ ጣልቃ እንዲገባ በማሰብ እግዚአብሔር ሆይ ለእርዳታ እየጠራሁ አንተ የማትሰማው እስከ መቼ ነው የሚለው የነቢዩ ልመና ነው። የእግዚአብሔር ምላሽ ግን ቀጥተኛ አልነበረም። ድንገተኛ በሆነ መልኩ ችግሩን ለመፍታት አይደለም የፈለገው። ኃይልን በመጠቀም ራሱን መግለጽም አልፈለገም። ነገር ግን ተስፋ ሳይቆርጡ በትዕግሥት እንዲጠባበቁና ከሁሉም በላይ ደግሞ ሰው በእምነት ይኖር ዘንድ ለማሳየት የእምነት አስፈላጊነትን በማጉላት ያሳያል። እኛንም እግዚአብሔር የሚያስተናግደን በተመሳሳይ መልኩ ነው። ወዲያውኑ ያለንን ፍላጎታችንን ለማርካት አይደለም፣ ወይም በተደጋጋሚ ዓለምና ሌሎች ሰዎች ይለወጡ ዘንድ አይደለም። በምትኩም እርሱ በቀዳሚነት የሚፈልገው የኔንና የእናንተን ልብ እንዲሁም የእያንዳንዱ ልብ ለመንካት ነው። እግዚአብሔር ዓለምን የሚያድነው ልባችንን በመቀየር ነው። ይህም ደግሞ በእኛ ትብብር የሚከናወን ነገር ነው። እግዚአብሔር ወደ ሕይወታችን ለመግባት ያስችለው ዘንድ የልባችንን በር እንድንከፍትለት ይፈልጋል። ይህ ለእርሱ ልባችንን የመክፈትና በእርሱ የመተማመናችን ሂደት በአጭሩ ዓለም የሚሸነፈው በእምነታችን ነው እንደሚለው ነው። እግዚአብሔር የተከፈተና ታማኝ ልብ በሚያገኝበት ወቅት አሁን በዚያን ጊዜ ታላቅ ነገሮችን መፈጸም ይችላል። ነገር ግን ሕይወት ያለው እምነት ማግኘት ቀላል ነገር አይደለም። በዚህ ምክንያት የተነሳ ሐዋርያት ለኢየሱስ እምነታችንን ጨምርልን የሉቃስ ወንጌል ምዕራፍ 17 ቁጥር 5 ላይ ብለው የጠየቁትን ጥያቄ መመልከት ተገቢ ነው። ይህም እኛም በየቀኑ ወደ እግዚአብሔር ማቅረብ የሚጠበቅብን ግሩም ጥያቄ ነው። ነገር ግን የተሰጠው መለኮታዊ መልስ እምነት ቢኖራችሁ ኖሮ የሚል ጥያቄን በጥያቄ የመለሰ በመሆኑ አስገራሚ ነበር። እግዚአብሔር ራሱ ነው እምነት እንዲኖረን የሚጠይቀን። ምክንያቱም ሁሉ ጊዜም ቢሆን የእግዚአብሔር ስጦታ የሆነው እምነት በእኛው በራሳችን ነው እንጂ መኮትኮት የሚገባው ከሰማይ በሚመጣ ምዕታታዊ ኃይል አይደለም፣ ወይም ለአንዴና ለመጨረሻ ጊዜ የሚሰጠን የፈጠራ ችሎታ አይደለም፣ ወይም ደግሞ የሕይወት ችግሮቻችንን እንድንፈታ የሚሰጠን ልዩ የሆነ ኃይልም አይደለም። የእኛ ፍላጎት ብቻን ለማርካት የሚጠቅም እምነት ራሳችንን ብቻ ማዕከል ያደረገ በመሆኑ ራስ ወዳዶች ያደርገናል። እምነት ጥሩ ከመሆን ወይም ጥሩ ስሜት ከመሰማት በልባችን ውስጥ ሰላምን በሚያመጣው መጽናናት ከሚሉት ጋር በፍጹም መምታታት የለበትም። እምነት ከእግዚአብሔር በደስታ እንድንኖር ከእርሱ ጋር ኅብረት እንዲኖረን የሚያደርግና የሚያስተሳስረን የወርቅ ክር ነው። እስከ ሕይወታችን ፍጻሜም የሚቆይ ስጦታ ነው። ነገር ግን ፍሬ ማፍራት የሚቻለው የራሳችንን ድርሻ ስንወጣ ብቻ ነው። እናም የእኛ ድርሻ ምንድን ነው? ኢየሱስ የእኛ ድርሻ አገልግሎትን ያቀፈ መሆን እንዳለበት እንድንገነዘብ ይፈልጋል። ኢየሱስ በወንጌል የእምነትን ኃያልነት ከገለጸ በኋላ አገልግሎት አስፈላጊ መሆኑንም ያስገነዝበናል። እምነትና ተግባር በፍጹም መነጣጠል የለባቸውም። በተቃራኒው እነዚህ ሁለት ነገሮች በጣም የተሳሰሩና የተገናኙ ነገሮች ናቸው። ይህንንም ለማስረዳት ለሁላችን አዲስ ያልሆነውን ስለ ውብ ምንጣፍ የተገለጸውን ምልከታን መጠቀም እፈልጋለሁ። ይህ ውብ ምንጣፍ ጥንታዊ የሆነና ሲወርድ ሲዋረድ የመጣ ነው። እያንዳንዳችን ያለን የክርስቲያን ሕይወት ከጥንት ሲወርድ ሲዋረድ የመጣ ነው። ከእግዚአብሔር ልብ የመነጨና በቤተ ክርስቲያን አማካይነት ለእኛ የተሰጠን ስጦታ ነው። ሁላችሁም እንደምታውቁት እያንዳንዱ ውብ ምንጣፍ በጥንቃቄ የተሸመነና በጥንቃቄ የሚታጠፍ ነው። የተሸመነ እምነትና በጥንቃቄ የሚደረግ አገልግሎት። እምነት ከአገልግሎት ጋር በሚመጣበት ወቅት ልባችን ክፍትና ጠቃሚ ይሆናል። መልካም ነገሮችን የማከናወን አድማስን ያሰፋልናል። ኢየሱስ በወንጌል እንደሚለን በዚህም መልኩ የሚገለጽ እምነት ኃያልና ድንቅ የሆኑ ነገሮችን ማከናወን ያስችለናል። እምነት ይህንን መንገድ ከተከተለ በሳልና በጥንካሬ የሚያድግ ይሆናል። ነገር ግን ይህ ሊሆን የሚችለው ከተግባር ጋር ሲቀናጅ ብቻ ነው። ነገር ግን አገልግሎት ምንድን ነው? ምናልባት አገልግሎት ለሥራችን ታማኝ ሆነንና መልካም ተግባራትን ማከናወን ብቻ ሊመስለን ይችላል። ለኢየሱስ ግን ከዚህ የተሻለ ነገርን ማድረግ ነው። በዛሬ ወንጌልና በጣም ጥብቅና ጽንፈኛ ውል ውስጥ ተደራሽ እንድንሆን ይጠይቀናል። ሕይወታችንን ሙሉ በሙሉ እንድንከፍት ይጠይቀናል። ራሳችንን ጥቅማችንን ብቻ መሠረት አድርጎ ከመንቀሳቀስም ልንገታ እንደሚጠበቅብን ያሳስበናል። ይህ ነገር ለምንድን ነው እኛን የሚያስገርመን? እርሱ እኮ እስከ መጨረሻ ድረስ የእኛ አገልጋይ መሆኑን መርጧል። ሊያገለግለንና ሕይወቱን ሊሰጠን መጣ። የማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ እንደ ተጠቀሰው መሥዋዕተ ቅዳሴን ሁል ጊዜ በምናቀርብበት ወቅት ይህንን እውነታን እንመለከታለን። እኛ እርሱን ለማገልገልና ለመውደድ በምንነሳበት ወቅት ሁሉ ከእኛ ጋር ለመጓዝ እኛ መገመት ከሚገባን በላይ ሊያገለግለንና ሊወደን ጌታ በመካከላችን ይገኛል። አንደኛ ልጁን ሰጥቶናል። እርሱን እንድንመስልም ሊያገለግለኝ የሚፈልግ ሁሉ ይከተለኝ፣ የዮሐንስ ወንጌል ምዕራፍ 12 ቁጥር 26 በማለት ይጋብዘናል። ስለዚህም የተጠራ ነው አገልጋዮች ብቻ ሆነን እንድንሸለም ሳይሆን የእኛ ፍቅር አገልጋይ በመሆን የመጣውን እርሱን እንድንመስል ነው። እንዲሁም የተጠራ ነው ዛሬና ነገ ብቻ እንድናገለግለው ሳይሆን ነገር ግን በአገልግሎት እንድንኖር ጭምር ነው። በዚህም የተነሳ አገልግሎት የሕይወታችን አንደኛ ክፍል ሊሆን ይገባል። እንዲያውም የክርስቲያን የሕይወት መገለጫ ሊሆንም ጭምር ያስፈልጋል። እግዚአብሔርን በአምልኮና በጸሎት ማገልገል፣ ግልጽና ተደራሽ መሆን፣ ባልንጀሮቻችንን ተጨባጭ የሆነ ተግባርን በመፈጸም መውደድ፣ بفكر لغاراتك مسرات ياسفل لغال لكريستيانو چيم بيهون كزي ياغل غلوت غدانا يمياسو تونننا هيوتا چنن ترغو مالبا اندي هون يميادرغو يتلايا يوفتناو چالو بزيهم رغد ولت نگرو چنن ناگن يالن يمجم مرياو لبا چنن بلبتا اندي ادكس نادرغونو لب يال لب بسنفنا يتواتنا يفكر اساتن يميادافنو لب يال سو اسو ويم اسوا يراسون مچوت لماركات بيچا ينورالو ويم تنورالج بزيهم ما نم ايتقبم يندي هاينت كريستيان هيوت قس بقس بهولت نگروچ محل يتوتره هيوت هونو هيوتو يتناققال لب يال سو لغزيابيرنا لليلوچ يتوسنه يگيزينا ياگلگلوت كوتان بمستت لباچون مولو بمولو سايسطونا በቁጠባ የሚጠቀሙ ሰዎች ናቸው ስለዚህም እርሷ ወይም እርሱ በህይወት ውስጥ ብዙ ውጊያ አይገጥማቸውም በአንጻሩም እንደቀስቀዛና ለመጠጣት አስቸጋሪ እንደሆነ አንድ ብርጭቆ ጥሩ ሻይ ይሆናል ማለት ነው ከእናንተ በፊት በእምነት ጎዳና ያለፉትን ሰዎች በመታዩበት ወቅት ሁሉ እርግጠኛ ነኝ ልባቹ ለብንዲል የምትፈቅዱ አይመስለኝም መላው ቤተክርስቲያን ለናንተ ልዩ ፍቅር በማሳየት ረገድ የማበረታቻ ቃላትን ታቀርባለች እናንተ በእግዚአብሔር ይታ ውስጥ ውድ ሆናችሁ ትንሽ መንጋዎች ናችሁ ለብ ያልን ሰዎች በመሆናችን የተነሳ ብቻ ሳይሆን ነገር ግን እንዳለቃ ራሳችንን በመንቆጥርበት ወቅትና ራሳችንን ለሌሎች አገልግሎት የምናውለው ጥቅምን ለማግኘትና ወይም ሌላውን ሰው ለመምሰል ከመጠን በላይ በሆነ መልኩ በመናሳየው ነገር የሚፈጠር ሁለተኛው ፈተና ነው በእንዲህ አይነት ሁኔታዎች ውስጥ አገልግሎት ዘደንጂ ዋንኛው የመጨረሻው ግብ አይደለም ምክንያቱም ግቡ ክብር መጎናጸፍ ስለሆነ ቀጥሎም ስልጣንና ትልቅ ሰው ለመሆን የመፈለግ አባዜ በእናንተ መካከል ግን እንዲ ነገር አይሁን በማለት ኢየሱስ ሁላችንንም ያሳስበናል ነገር ግን ከናንተ መሃል ታላቅ ለመሆን የሚፈልግ ሰው የሁሉም አገልጋይ ይሁን የማቴዎስ ወንጌል ምዕራፍ 20 ቁጥር 26 በዚህ መንገድ ብቻ ነው ቤተክርስቲያን የምታድገውና የምታጌጠው ስለምንጣፍ ያለንን ምስል በድጋሜ በመንመለከትበት ወቅትና ለናንተ ለዚህ መልካም ማበረሰብ በመንመነዝርበት ወቅት ከናንተ እያንዳንዱ እጹብ ድንቅ ያርፈት ሊሆናል በአንድነት በመትሸመኑበት ወቅት ግን በተለያዩ መልካም ነገሮች እንደተሸመነ ውብ ማዕድ ተሆናላችሁ ለብቻችሁ ግን ምንም ጥቅም ሊኖራችሁ አይችልም ስለዚህ በትትና ለጋሾች በመሆን ህብረታችሁን በመጠበቅ ኑሩ በዚህም ከልዩነቶች መሃል ህብረትን የሚፈጥረው ጌታ ይጠብቃችሁ ያላዳም ኃጢያት የተጸነሰች እመቤታችን ቅድስት ድንግል ማርያም በአማላጅነቷ በኃይሏም ታግዘን በተለይም ደግሞ በእምነት ስራቸውና በአገልግሎታቸው በመሐከላችሁ የሚገኘው የቅድስት እማወይ ትሬዛ ዘካልካታ አማላጅነት ይድረሳችሁ በዛሬው መልእክት ውስጥ የተጠቀሰውን የርሳቸውን ቃል እንዲ አጠቃልዬ ልንገራችሁ የእምነት ፍሬ ፍቅር ነው የፍቅር ፍሬ አገልግሎት ነው ያገልግሎት ፍሬ ሰላም ነው።